የአሜሪካ ድምፅ ራዲዮ ጣቢያ ነው።
Like all Americans, I am outraged by the violence.
እንደ ሁሉም አሜሪካውያን የተካሄደው አመጽ ህገወጥነቱና ሁከቱ በጣም አስቆጥቶኛል።
ደጋፊዎቻቸው ከትላንት በስቲያ የተወካዮች ምክር ቤት ህንጻ በመወረር የፈጸሙትን የአመጽ ድርጊትና ሁከት የተመላበት ህገወጥነት ተከትሎ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ናቸው በቪዲዮ በተቀረጸ መልእክታቸው ይህን ያሉት። ለመጀመሪያ ጊዜም አሁን መላው ትኩረቴ እንከናል ባይ ስልጣን ሽግግር ይፈጸም ዘንድ ማረጋገጥ ነው ብለዋል ትራምፕ።
Inciting sedition as he did yesterday, he must be.
በትላንትናው ዕለት የተካሄደውን አመጽ በማነሳሳታቸው ከስልጣናቸው የግድ መወገድ ይገባቸዋል።
እኚህኛዋ ደግሞ የምክር ቤቱ አፈ ጉባኤ ዲሞክራቷ ናንሲ ፔሎሲ ናቸው። የትራምፕን የገዛ ፓርቲ ሪፐብሊካን አባላት ጨምሮ ከስልጣን ይወገዱ የሚለው ጥሪ እየተሰማ ነው። ዝርዝሩን በእለቱ አብይነት ይዘናል። ለኢትዮ ሱዳን ድንበር ውዝግብ ዘላቂ መፍትሄ ይፈለግለት በሚለው ጥያቄ ላይ ያተኮረ ዝግጅት፣ አፍሪካ መቼ ሆነ የኮቪድ-19 ክትባት መድኃኒት የምታገኘው የነኝህንም ዝርዝሮች ይዘናል። ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን። አርብ ታህሳስ 30 2013 ዓ.ም ተመረጥ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘናል። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ጽዮን ግርማ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በእያሉበት ሆኖ የእለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
እንደምን አመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። የህወሓት የቀድሞ ታጋይ የነበሩት አቶ ስብሃት ነጋና አራት ሰዎች ተደብቀውበት ከነበረው ቦታ ተገኝተው መታሰራቸውን መከላከያ ሰራዊት አስታወቀ። የህወሓት ነባር ታጋይ የነበሩት አቶ ስብሃት ነጋን ጨምሮ ሌሎች አምስት ሰዎችን በቁጥጥር ስር መዋሉን የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋዲየር ጀነራል ተስፋዬ ያሌውን ጠቅሶ የኢትዮጵያ ዜና አገልግሎት ዘግቧል። በተጨማሪም ወይዘሮ አልጋለሽ መለስ የተባሉ ግለሰብ ገደል ውስጥ ገብተው ህይወታቸው ማለፉ ተገልጿል። የኢትዮጵያ መንግስት ያካሄደ እንደሆነ በሚገልጸው ህግ የማስከበር ሂደት ውስጥ ለህግ ለማቅረብ የእስር ማዘዣ አስቆርጦ ያፈላለጋቸው እንደሚገኝ ሲገልጽ ከቆየው የህወሓት ያሁንና የቀድሞ አመራሮችና ወታደራዊ መኮንኖች መካከል አንዱ የሆኑት የቀድሞ ነባር ታጋይ አቶ ስብሃት ነጋና ሌሎች ግለሰቦችን ለሰው ልጅ እጅግ አስቸጋሪ ከሆነ ቦታ ላይ በቁጥጥር ስር እንዳዋሏቸው ብርጋዲየር ጀነራል ተስፋ ያስታውቃል። ከአቶ ስብሃት በተጨማሪም መንግስት በቁጥጥር ስር እንዳዋላቸው የገለጸው በጦር ኃይሎች ሆስፒታል ውስጥ ሐኪም እንደነበሩ የተገለጸው ሌተና ኮሎኔል ጻአዱ ሪች ሁለት መክዳታቸው የተገለጸ ኮሎኔል ክንፈ ታደሰና ኮሎኔል የማነ ካሳ እንዲሁም አቶ አስገደ ገብረ ክርስቶስ በቁጥጥር ስር መዋላቸውን ጀነራሉ ገልጸዋል። በሌላ በኩል በዚሁ ዜና ላይ እንደተጠቀሰው የሜጀር ጀነራል ሃየሎም አራአያ ባለቤት የነበሩትና በዩናይትድ ስቴትስ ነዋሪ እንደነበሩ የተገለጸው ወይዘሮ አልጋነሽ መለስ የተባሉ ግለሰብ የህወሓት አመራሮችን ለመያዝ በነበረው ሂደት ውስጥ ለማምለጥ ሲሞክሩ ገደል ውስጥ ገብተው ህይወታቸው አልፏል ብለዋል ብርጋዴር ጀነራል ተስፋዬ ለኢዜአ በሰጡት መግለጫ። ተሰናባቹ ፕሬዝዳንት ዶናልድ ትራምፕ ደጋፊዎቻቸው የተወካዮች ምክር ቤት ህንጻን በመውረር ያሳዩት አመጽ ሁከትና ህገወጥነት እንዳስቆጣቸው ትላንት ማምሻውን በቪዲዮ ተቀርጾ በትዊተር ገጻቸው ላይ በተላለፈ መልእክት አስታወቁ። ምርጫውን ማሸነፋቸውን በመግለጽ እንደማይቀበሉት ሲገልጹና የተለያዩ ሙከራዎችን ሲያደርጉ የቆዩት ትራምፕ በትላንትናው የቪዲዮ መልእክታቸው ላይ ምክር ቤቱ ኤሌክቶራል ኮሌጅ የሰጠውን የጆ ባይደንን አሸናፊነት በአብላጫ ድምጽ ማረጋገጡን ቢቀበሉም ባለው ልማድ መሰረት ለተመረጡ ፕሬዝዳንት የሚላከውን የእንኳን አደረሰ መልእክት በንግግራቸው ውስጥ አላካተቱም። ነገር ግን በመጪው ጥር 20 የአውሮፓውያኑ 2021 ዓመተ ምህረት የዴሞክራቱ ተመራጩ ፕሬዝዳንት ጆ ባይደን 46ኛው የዩናይትድ ስቴትስ ፕሬዝዳንት ሆነው ቃለ መሐላ እንደሚፈጽሙ ተናግረዋል። የእርሳቸው ትኩረትም ሰላማዊ የስልጣን ሽግግር ያለምንም እንከን በተገቢው ስርዓት መካሄዱን ማረጋገጥ እንደሆነ ተናግረዋል። ይህ በእንዲህ እንዳለ በዩናይትድ ስቴትስ ምክር ቤት ረብሻ ጉዳት የደረሰበት የፖሊስ ባልደረባ ህይወቱ አለፈ። ከትላንት በስቲያ ረቡ ታህሳስ 28 2013 ዓመተ ምህረት ማምሻውን የተሰናባቹ ፕሬዝዳንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስን ምክር ቤት በመውረር ያስነሱት ረብሻና እያደረሱት የነበረውን ጉዳት ለመከላከል ፊት ለፊት ተጋፍጦ የነበረው የምክር ቤቱ ፖሊስ ባልደረባ ብራያን ዲ ሲክኒክ ከደረሰበት ጉዳት ማገገም ስላልቻለ ህይወቱ ማለፉን የካፒቶል ፖሊስ አስታውቋል። ብራያን በዚህ ረብሻ ምክንያት ህይወቱ ያለፈ አምስተኛው ሰው ነው። በዚህ ዓለምን ባስደነገጠውና ዩናይትድ ስቴትስን ቀውስ ውስጥ የከተታትን ድርጊት ማስቆም ባለመቻላቸው ሶስት ከፍተኛ የምክር ቤቱ የደህንነት ባለስልጣናት ስራቸውን ለቀዋል። በተያያዘ ፕሬዝዳንት ዶናልድ ትራምፕ በምክር ቤቱ የተነሳውን የአመጽ ድርጊት ተከትሎ የዩናይትድ ስቴትስ ህገ መንግስት 25ኛ ማሻሻያ በሚያዘው መሰረት ከስልጣን መወገድ አለባቸው ከሚሉ የዴሞክራትና ሪፐብሊካን ፓርቲ አባላት ከፍተኛ ግፊት እየደረሰባቸው ነው። መጪው የእንደራሴዎች ምክር ቤት መሪ ሆናሉ የተባሉት ቻክ ሹመር እና የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ፕሬዝዳንቱን በብቃት ጉድለት ከስራቸው እንዲወገዱ የሚያስችላቸውና የህገ መንግስቱን 25ኛ ማሻሻያ በመጥቀስ ስልጣናቸውን ለተመረጡ ፕሬዝዳንት ጆ ባይደን ከማስረከባቸው ቀደም ብሎ ባሉት ጥቂት ቀናት ከስልጣን እንዲነሱ እየተወተወቱ ነው። አድማጮች ከዜና በኋላ እነዚህን ተከባዎች የተመለከተ ዘርዘር ያለ መረጃዎችን እናስደምጣችኋለን። የዩናይትድ ስቴትስ የጤና ጉዳይ ባለስልጣናትና ሳይንቲስቶች ረቡዕ ዕለት በምክር ቤቱ የታየው የረብሻ ሁኔታ ቀድሞውኑ ዜጎቿ በኮቪድ-19 ወረርሽኝ ለተቸገሩባት ዩናይትድ ስቴትስ ተጨማሪ አደጋ መሆኑን አስታወቁ። በምክር ቤቱ ዙሪያና ውስጥ የታየው የደቦ አመጽ አካላዊ መራራቅ እንዳልነበረው ገልጸው አብዛኞቹ የፕሬዝዳንት ትራምፕ ደጋፊዎች የአፍና አፍንጫ መሸፈኛ ጭንብል ሳያጠልቁ ወደ ህንጻውና ወደ ህግ አውጪዎቹ ቢሮ ሲገቡ ታይተዋል ብለዋል። ተቃዋሚዎቹ ሲጮሁና እርስ በርስ ሲጠጋጉ እንደነበር ያስታወሱት የጤና ባለሙያዎቹ እነዚህ እንቅስቃሴዎች ቫይረሱን አስተላላፊዎች ናቸው ብለዋል። የጆንስ ሆፕኪንስ ዕለታዊ የኮሮና ቫይረስ መረጃ ማዕከል በበኩሉ ትላንት ብቻ ቫይረሱ 4085 ሰዎችን መግደሉን ተመዝግቧል ብለዋል። የዓለም የጤና ድርጅት የአውሮፓ ክፍል ዓለም እጅግ አጣዳፊ በሆነ የኮቪድ-19 ወረርሽኝ ውስጥ ገብቶ ሊሆን ስለሚችል የወረርሽኙን መስፋፋት ለመቆጣጠር ወሳኝ እርምጃዎችን በአስቸኳይ መውሰድ የሚገባ መሆኑን በመግለጽ አስጠንቅቋል። በአውሮፓ ከ26 ሚሊዮን በላይ ሰዎች ለኮቪድ-19 መጋለጣቸው የተረጋገጠ ሲሆን ከዚህ ውስጥ ወደ 580,000 የሚደርሱ ሰዎችም በወረርሽኙ ህይወታቸውን ማጣታቸው ተነግሯል። ዓለም የጤና ድርጅት በአውሮፓ የወረርሽኙ መጠን አሁንም በከፍተኛ ሁኔታ ላይ እንደሚገኝ አስታውቋል። በዚህም የተነሳ በአህጉሩ ያሉ አገሮች ድንበሮቻቸውን ሙሉ ለሙሉ ለመዝጋት እርምጃዎችን እየወሰዱ ሲሆን ይህም ከ230 ሚሊዮን በላይ የሚሆኑ ሰዎችን የሚነካ መሆኑ ተመልክቷል። የዓለም የጤና ድርጅት የአውሮፓ ዳይሬክተር ሃንስ ክለክ መጪው ዓመት ወረርሽኙን ለመከላከል የሚያስችሉ እንደ ክትባትና የመሳሰሉ አዳዲስ መንገዶችን ይዞ እንደሚመጣ ገልጸው በዚህ መጠን በአሁኑ ሰዓት ቫይረሱ ያለበት ሁኔታ እጅግ አሳሳቢ መሆኑን ተናግረዋል። ዳይሬክተሩ እንደሚሉት የኮቪድ-19 ቫይረስ መልኩን ቀይሯል። ቫይረሶች በጊዜ ሂደት ውስጥ መልካቸውን የሚለዋውጡ መሆኑ የተለመደ ነገር ነው። ምንነቱ በጥቂቱ የሚታወቀው ይሄኛው ቫይረስ ግን አሳሳቢ የሚያደርገው የሚሰራጭበት ፍጥነትና የተላላፊነቱ መጠን ነው ብለዋል። ባለም አቀፉ የጤና ድርጅት ውስጥ ከታቀፉ የአውሮፓ ሀገሮች ውስጥ አዲስ ዝርያና መልክ ያሳየው ይሄ ቫይረስ በ22 ሀገሮች ውስጥ መታየቱን ድርጅቱ አስታውቋል። አድማጮች የምትደምጡት ከአሜሪካ ድምጽ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ሱዳን ከእስራኤል ጋር ያላትን ግንኙነት የሚያለሳልስና ሰላማዊ የሚያደርገውን የአብርሃም ስምምነት የተሰኘውን ስምምነት ፈረመች። ይሄ ስምምነት ሱዳን ከዓለም ባንክ ለተበደረችው እጅግ ብዙ ብድር ስረዛ መንገዱን የሚጠርግ ነው። ነባ ሙሐዲን ከካርቱም የላከችውን ኤደን ገረመው እንደሚከተለው ታቀርብልናለች።
ታሪካዊ የሆነው ስምምነት ኢሮብ ታህሳስ 28 ዕለት በካርቱም በሚገኘው የአሜሪካ ኤምባሲ የዩናይትድ ስቴትስ ግምጃ ቤት ኃላፊ ስቴቨን ሙንችን እና የሱዳን የፍትህ ሚኒስቴር ነስረዲን አብዱልባሪ ተፈርሟል። ከመርሃ ግብሩ በኋላም አብዱልባሪ ለጋዜጠኞች የሙንችን ታሪካዊ ጉብኝት በሱዳንና በዩናይትድ ስቴትስ በኩል ያለውን ግንኙነት እንደሚያጠናክር በመግለጽ ንግግር አድርገዋል።
مرحب بالتقارب الكبير الذي تم
اسرائيل كرب اغيرات ጋር ያላትን ቅርርብ እጅግና ደንቃለን። ይህን እስራኤልና የሱዳን ቅርርብም ሱዳን ራሷንም ሆነ ቀጠናውን ለማሳደግ ተጠቅመበታለች።
በተመሳሳይ የአሜሪካ የግምጃ ቤት ኃላፊ ስቴቨን ሙንቺንም በእስራኤልና በሱዳን መካከለ የተደረሰውን ስምምነት አድንቀዋል።
It's a great honor to be here with you today and I think we'll have a tremendous impact on
እዚህ ከናንተ ጋር በመሆኔ ክብር ይሰማኛል። እንደሚመስለኝ ለእስራኤልም ሆነ ለሱዳን ህዝቦች በባህልና በኢኮኖሚ እድሎች ላይ መሰረቱ ትልቅ ለውጥ የሚያመጣ ነው።
የአብርሃም ስምምነት ዩናይትድ ስቴትስ በተባበሩት አረብ ኤሚሬቶች ባህሬንና ሱዳንን ጨምሮ ለአስርት ዓመታት ከእስራኤል ጋር ያቋረጡትን ግንኙነት ለማስቀጠል ያደረገችው የተከታታይ ድርድር ውጤት ነው። ሱዳን ስምምነቱን ለመቀበል የወሰነችውም ዓለም አቀፍ ድርድር ለማግኘት አግዷት ከቆየውና በዩናይትድ ስቴትስ ከተካተተችበት የዓለም አቀፍ የሽብርተኝነት ዝርዝር እንደምትወጣ ከስምምነት በመደረሱ ነው። በታህሳስ ማገባደጃ ላይ ዩናይትድ ስቴትስ ሱዳንን ከሽብርተኝነት ተኝነት ዝርዝሩ ያስወጣቻት ሲሆን በተጨማሪም ሀገሪቱ ከዓለም ባንክ ያለባትን ዕዳ ለመክፈል የሚረዳ የ1 ቢሊዮን ዶላር የገንዘብ ድጋፍ አድርጋለች። ሱዳናዊው የምጣኔ ሀብት ባለሙያ ኤልኑር ሱዳን በኑሮ ውድነትና በእጥረት የተዳከመውን ምጣኔ ሀብቷን መልሳ ለመገንባት ይሄ ድጋፍ ያስፈልጋታል ይላል።
ሱዳን ከአብርሃም ስምምነትና ከዩናይትድ ስቴትስ የሽግግር ብድር ስረዛ እንዲሁም ወደ ዓለም አቀፍ የባንክ ስርዓት በመካተቷ ተጠቅማለች። ይህ ስምምነት ሱዳን 1.5 ቢሊዮን ዶላር በየዓመቱ እንድትወስድ ይፈቅዳል። ይህም የተዳከመው የሱዳን ኢኮኖሚ እንዲያንሰራራ ያግዛል።
ሱዳን እንደ አውሮፓውያን አቆጣጠር በ1990ዎቹ በዩናይትድ ስቴትስ የሽብርተኞች ዝርዝር ውስጥ የተካተተውን ኦሳማ ቢላደን መጠለያ በመስጠቷ ዩናይትድ ስቴትስ የሽብርተኞች ዝርዝር ውስጥ አስገብታት ቆይታለች። ለነባ መሆድን ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለን። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ሉዓላዊ መማክርት ምክትል ሊቀመንበር ጀነራል መሐመድ ሐምዱን ዳግሎን የተመራ ከፍተኛ ልዑካን ቡድን በቤተ መንግስት ተቀብለው አነጋገሩ። በውይይታቸውም በሀገራቱ የሁለትዮሽና በቀጠናው መረጋጋትን ለማስፈን በሚረዱ ጉዳዮች ላይ መግባባት ላይ እንደደረሱ የኤርትራ ዜና አገልግሎት ገልጿል። ያስመራው ዘጋቢያችን ብርሃነ በረሃ ተጨማሪ አለው።
ፕሬዝዳንት ኢሳያስ አፈወርቂና ጀነራል ደግሎ የሁለቱን ሀገራት ግንኙነት ለማጎልበት በሚያስችሉ ጉዳዮች ዙሪያ ባደረጉት ግንኙነት በልማት፣ በዲፕሎማሲና ጸጥታው ጉዳዮች ላይ ትብብራቸውን ለማሳደግ ስምምነት ላይ መድረሳቸውም ተገልጿል። ከዚህ በተጨማሪ ሁለቱም ወገናት በአፍሪካ ቀንድ እድገትና እንዲሁም ለሁለቱ ሀገራት አስፈላጊነት ባላቸው ቀጠናዊ ጉዳዮች ላይ ሐሳብ ለሐሳብ መለዋወጣቸውም ዜናው አመልክቷል። ከሱዳን ሉዓላዊ መማክርት ምክትል ሊቀመንበር ጀነራል መሐመድ ሐምዳን ደግሎ ጋር አብረው የመጡት የሱዳን ጊዜያዊ የውጭ ጉዳይ ሚኒስተር አሰይድ ዑመር ገመረዴም የጉብኝቱ ዋነኛ ዓላማ በአንድ በኩል በሁለቱ ሀገራት ያለውን ስትራቴጂያዊና የወንድማማችነት ግንኙነት ለማሳደግና ለማጎልበት፣ በሌላ በኩል ደግሞ በተለይ በቀጠናዊና አህጉራዊ ጉዳዮች ላይ የጋራ መግባባት ለመፍጠር መሆኑን በመጥቀስ ዘላቂ ግንኙነትና ምክክር እንዲኖር ስምምነት ላይ መድረሳቸውን አስረድተዋል። በሱዳን ሉዓላዊ መማክርት ምክትል ሊቀመንበር ጀነራል ሐምዳን ደግሎ የተመራው የሱዳን ከፍተኛ የልዑካን ቡድን ዛሬ ረፋድ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲገባ የኤርትራ የውጭ ጉዳይ ሚኒስቴር አቶ ዑስማን ሳልህና የፕሬዝዳንት ኢሳያስ አማካሪ አቶ የማነ ገብረአብ እንደተቀበሏቸውና ጉብኝታቸውን አጠናቀው ከቀትር በኋላ ሲመለሱም እንደሸኙዋቸው ዜናው ገልጿል። በኤርትራ የውጭ ጉዳይ ሚኒስቴር አቶ ዑስማን ሳልህና በፕሬዝዳንት ኢሳያስ አማካሪ አቶ የማነ ገብረአብ የቆመ የኤርትራ ከፍተኛ የልዑካን ቡድን ታህሳስ 27 እና 28 በሱዳን ባደረገው የሥራ ጉብኝት ለሱዳን ሉዓላዊ መማክርት ሊቀመንበር ጀነራል አብደልፈታህ አልቡርሃን ከፕሬዝዳንት ኢሳያስ አፈወርቂ የተላከ መልእክት እንዳደረሱና በሱዳን ቆይታቸውም ከሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ጋር ተገናኝተው በኤርትራና ሱዳን መካከል ያለውን ግንኙነት ለማጠናከር እንዲሁም ቀጠናዊ ትብብርን ለማጎልበት በሚረዱ ጉዳዮች ላይ መወያየታቸውና ምክክር ማድረጋቸው የሚታወስ ነው። በግንኙነታቸውም በሁለቱ ሀገራት መካከል ዘላቂና ቀጣይነት ያለው ጉብኝትና ምክክር እንዲኖር ስምምነት ላይ መድረሳቸው የሚታወስ ነው። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነ በርሀና መሰግናለን። አድማጮች ዜናው በዚህ አበቃ። ከቀሪ የአርብ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
Voice of America.
ጽዮን ግርማን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አርብ ታህሳስ 30 2013 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማምራታችን አስቀድሞ ቆየት ብለው ከሚቀርቡት ቅንብሮች አንዱን ለቅምሻ አንበል።
With my student I used to visit the rural areas where we have seen the people are suffering with many problems.
ከተማሪዎች ጋር በመሆን አንድ የገጠር ቀበሌን ጎበኝ ነበር። ህብረተሰቡ ለተለያዩ ችግሮችም ሲጋለጥ ለማየት ያለው
ፕሮፌሰር ካናን አምባላም በአምቦ ዩኒቨርሲቲ የህዝብ አስተዳደርና የልማት ስራ አመራር መምህር ናቸው። በሁለተኛው አጋማሽ ስርጭታችን ይመለሳሉ። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ። ፕሬዚዳንት ትራምፕ ትናንት በቪዲዮ ተቀርጾ በወጣ መልእክታቸው በዚህ ሳምንት ደጋፊዎቻቸው የተወካዮች ምክር ቤትን ህንጻ በመውረር ያሳዩት አመጽ ሁከትና ህገወጥነት ያስቆጣቸው መሆኑን ገልጸዋል። ያመጹን ድርጊት ተከትሎም ትራምፕ ከስልጣን መወገድ አለባቸው ከሚሉ የዲሞክራትና የሪፐብሊካን ፓርቲ አባላትም ከፍተኛ ግፊት እየደረሰባቸው ነው። የአሜሪካ ድምጿ የዋይት ሃውስ ደጋፊ ፓትሲ ዊዳክስዋራ ያደረሰችንን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
በዚህ ሳምንት በፕሬዝደንት ትራምፕ ደጋፊዎች በዩናይትድ ስቴትስ ተወካዮች ምክር ቤት ህንጻ ላይ የተካሄደው ወረራ ከብዙ ሰዎች ጭንቅላት ውስጥ ገና አልወጣም። ፕሬዝደንት ትራምፕ አመጹን አስመልክቶ ትላንት ሐሙስ ምሽቱ ላይ በቪዲዮ ምስል ያወጡት መግለጫ አገሪቱ በዚህ ሁኔታ ውስጥ እንዳለች ነው።
Like all Americans I am outraged by the violence.
እንደ ሁሉም አሜሪካውያን የተካሄደው አመጽ ህገወጥነቱና ሁከቱ በጣም አስቆጥቶኛል።
ትራምፕ ምክር ቤቱ የምርጫውን ውጤት በማረጋገጥ ማጽደቁን ቢቀበሉን ባለው ልማድ መሰረት ለተመራጩ ፕሬዝዳንት የሚላከውን የእንኳን ደስ አለዎት መልእክት በንግግራቸው ውስጥ አልጨመሩም።
My focus now turns to ensuring a smooth
አሁን ትኩረቴን ሰላማዊ የስልጣን ሽግግር ያለምንም እንከን በተገቢው ስርዓት መካሄዱን ማረጋገጥ ነው።
ጆ ባይደን ከትራምፕ ንግግር ቀደም ብለው ሐሙስ ጧት ባሰሙት ንግግር ትራምፕን በድጋሚ ገስጸዋቸዋል።
And all out assault on our institutions
በተቋሞቻችንና በዲሞክራሲያችን ላይ በሁሉም መስክ ጥቃት መፈጸም የጀመሩት ገና ከመነሻው ጀምረው ነው። ትናንት ያደረጉትም የዚህ የማያቋርጠው ጥቃት ድምር ውጤት ነው።
ባይደን ፕሬዝዳንት ትራምፕ አመጹ እንዲቀሰቀስ በማድረጋቸው ከስልጣን መወገድ ይገባቸዋል የሚለውን ውትወታ አስመልክቶ በንግግራቸው ውስጥ ምንም ያሉት ነገር የለም። መጪው የእንደራሴዎች ምክር ቤት መሪ ይሆናሉ የተባሉት ቻክ ሹመርና የተወካዮች ምክር ቤት አፈጉባኤ ናንሲ ፖሎሲ ግን ፕሬዝዳንቱን በብቃት ጉድለት ከስራቸው እንዲወገዱ የሚያስችለውንና የተሻሻለውን የሕገ መንግስቱን አንቀጽ 25 በመጥቀስ እየወተወቱ ነው። እንዲህ ይላሉ ፖሎሲ።
By inciting sedition as he did yesterday, he must be
በትላንትናው ዕለት የተካሄደውን አመጽ በማነሳሳታቸው ከስልጣናቸው የግድ መወገድ ይገባቸዋል። ገና 13 ቀን የሚቀራቸው ቢሆንም የትኛውም ቀን በአሜሪካ ዘግናኝ የሆነ ክስተት የሚታይበት ቀን ሊሆን ይችላል።
የሪፐብሊካን ፓርቲ የተወካዮች ምክር ቤት አባል አዳም ኪንዚንገርም በበኩላቸው እንዲህ ብለዋል።
All indications are that the president has become unmoored.
ሁሉም ነገሮች የሚያሳዩት ፕሬዝዳንቱ ካላፊነታቸውና ሌላው ቀርቶ የገቡትን ቃለ መሐላ ላይ ዘነጉ ብቻ ሳይሆን ካለው እውነታ ራሱ እጅግ ራቁ ናቸው።
የህገ መንግስቱ የማሻሻያ አንቀጽ 25 ተግባርና ኃላፊነቱን በሚገባ መወጣት ያልቻለን ፕሬዝዳንት በምክትል ፕሬዝዳንቱና በአብዛኞቹ የካቢኔ አባላት ድምጽ ማስወገድ የሚቻልበትን አግባብ ይፈቅዳል። ከምክትል ፕሬዝዳንቱ ሆነ ከካቢኔ አባላቱ ግን ይህን እርምጃ በመደገፍ ድምጹን ያሰማ የለም። ይህን አስመልክቶ ከአሜሪካ ኢንተርፕራይዝ ተቋም ጆን ፎርቲየ እንዲህ ይላሉ።
With the remaining time I think there would be some obstacles both practical
ከቀሩት ቀናት አንጻር በህግም ሆነ እርምጃውን ተግባራዊ ከማድረጉ አንጻር አንዳንድ መሰናክሎች ሊገጥሙ ይችላሉ። ስለዚህ መደረጉ ሊደረግ ይችላል ይሆናል። ይሁን እንጂ ግን በጣም አስቸጋሪ ነው የሚሆነው።
በሌላም በኩል የፌደራል አቃቢ ህግ በተካሄደው አመጽ ዙሪያ ምርመራ እንደሚያደርግና ወንጀለኞችም ላይ ክስ እንደሚመሰረት አስታውቋል። ያ ምናልባትም የምክር ቤቱ አባላት የምርጫውን ውጤት በማጽደቅ የባይደንን አሸናፊነት እንዳረጋግጡ ደጋፊዎቻቸውን ወደ ምክር ቤቱ ህንጻ እንዲያመሩ በመገፋፋት አመጹን አነሳስተዋል የሚባሉትን ፕሬዝደንት ትራምፕንም የሚጨምር ሊሆን እንደሚችል ተነግሯል። ትራምፕ በምርጫው ሊሸነፍ የሚችለው ምርጫው ከተጨበረበረ ብቻ ነው የሚለውን ለወራት ሲናገሩ ቆይተዋል። በጋሪዮሽ ከሚሰራው የፖሊሲ ተቋም ጄሰን ጋርሙት እንዲህ ይላሉ።
የሚታዩት ምስሎች በጣም አስደንጋጭና አሳዛኝ ናቸው። እና እኔ እንደሚመስለኝ እንዳለመታደል ሆኖ ይህ ፕሬዝደንቱ ለዲሞክራሲ ካላቸው ንቀት አንጻር ውጤቱ ይህ ሊሆን እንደሚችል ሲጠበቅ ቆየ ይመስለኛል።
አፈጉባኤዋ ናንሲ ፓሎሲ ምክትል ፕሬዝደንት ማይክ ፔንስ የሕገ መንግስቱን ማሻሻያ አንቀጽ 25 በመጥቀስ እንቅስቃሴ የማያደርጉ ከሆነ ምክር ቤቱ ፕሬዝደንቱን ከስልጣናቸው ለማንሳት የሚያስችለውን የፖለቲካ ውሳኔ ይሰጣል ብለዋል። ትራምፕ እንደ አውሮፓ አቆጣጠር በ2019 መገባደጃው ላይ ከስልጣናቸው እንዲነሱ በተወካዮች ምክር ቤት ውሳኔ የተላለፈባቸው ቢሆንም የሕግ መወሰኛው ምክር ቤት እንደ አውሮፓ አቆጣጠር የካቲት 2020 ሳይደግፈው በመቅረቱ ውሳኔው ውድቅ መሆኑ ይታወሳል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀ ለዘገባው አመሰግናለሁ። ተከታዩም ከዚሁ ርዕስ ጋር ያቆየናል። ረቡለት ዋሽንግተን ዲሲ በተፈጸመውና እስካሁን በታወቀው ለአራት ሰዎች መሞትና ለበርካቶችም እስር ምክንያት በሆነው ሁከት የዓለም መሪዎች ድንጋጤያቸውን እየገለጡ ነው። ሁከቱ የተፈጠረው የፕሬዝዳንት ዶናልድ ትራምፕ ደጋፊዎች በህዳር ወር ላይ በዩናይትድ ስቴትስ በተካሄደው ምርጫ ያሸነፉትን ጆ ባይደንን ውጤት ተቃውመው ወደ ምክር ቤቱ ባመሩበት ወቅት ነው። የዩናይትድ ስቴትስ ፍርድ ቤቶች ትራምፕ ምርጫው ተጭበርብሯል ሲሉ ያቀረቡትን አቤቱታ በተደጋጋሚ ውድቅ ማድረጋቸው ይታወቃል። ሄንሪ ሬጅዌል ከለንደን ያደረሰንን ዘገባ ስምኝሽ ቆይታ አቀርባለች።
ሮብለት በዩናይትድ ስቴትስ ምክር ቤት በተፈጠረው ሁከት የአውሮፓ ወዳጅ ሀገራት መሪዎች ድንጋጤያቸውን እየገለጹ ነው። ከነዚህ መካከል የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ሁኔታው አሜሪካንን አይወክልም ብለዋል።
ዛሬ በዋሽንግተን ዲሲ የተፈጠረው ነገር በእውነቱ አሜሪካን የሚገልጽ አይደለም።
የጀርመኗ ቻንስለር አንጌላ ማርኬል በበኩላቸው ዲሞክራሲ በተፈጠረው ነገር እንደማይሸነፍ ተናግረዋል።
ዲሞክራሲ ከአጥቂዎችና ሁከት ፈጣሪዎች የበለጠ ጠንካራ ነው።
በትዊተር ገጻቸው ላይ አስተያየታቸውን ያሰፈሩት የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰንም በተመሳሳይ በአሜሪካ የተፈጠረውን ሁከት የሚያሳፍር ሲል ገልጸውታል። የሀገር ውስጥ ጉዳይ ሚኒስትራቸው ፕሪቲ ፓቴል ደግሞ ለሁኔታው ፕሬዝዳንት ዶናልድ ትራምፕን ተጠያቂ አድርገዋል።
His comments directly led to the violence.
የእሳቸው ንግግሮች ናቸው ወደ ሁከት እንዲያመሩ ያደረጉት። ነገር ግን እስካሁን ድረስ የሆነውን ነገር አላወገዙ። ይህ ደግሞ ፍጹም ስህተት ነው።
ሌላው በአሜሪካ በተፈጠረው አስደንጋጭ ሁከት ዙሪያ አስተያየታቸውን የሰጡት ደግሞ በምጽሐረ ቃሉ ኔቶ በመባል የሚታወቀው 29 አባል አገራት ያሉት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ዋና ስራ አስኪያጅ የንስ ስቶልተንበርግ ናቸው። ስቶልተንበርግ በትዊተር ገጻቸው ላይ ባሰፈሩት ጽሑፍ በዋሽንግተን ዲሲ የታየው በጣም አስደንጋጭ ነው። በአሜሪካ በዲሞክራሲ መንገድ የተካሄደው ምርጫ ውጤት ሊከበር ይገባል ብለዋል። የተባበሩት መንግስታት ድርጅትም በቃል አቀባዩ አማካኝነት የፖለቲካ አመራሮች ተከታዮቻቸው ወደ ሁከትና ብጥብጥ እንዳያመሩ የማድረግ ኃላፊነት አለባቸው በማለት በዚሁ በአሜሪካ በተፈጠረው ሁከት ዙሪያ ላይ አስተያየቱን ሰጥቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁም አጋር አገራቸው በሆነችው አሜሪካ የተፈጠረው ከሀገሪቱ መርሆ ጋር የማይሄድ ነው ብለዋል።
American democracy has always inspired me.
ሁሌም የሚያነቃንቀኝ ነገር ቢኖር የአሜሪካ ዲሞክራሲ ነው። ህገወጥነትና ብጥብጥ ከአሜሪካውያን እሴቶችና እስራኤላውያን ከፍተኛ ዋጋ ከሚሰጡት መርሆ ጋር ፍጹም የሚጣረስ ነው።
የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ደግሞ በትዊተር ገጻቸው ላይ የዲሞክራሲ ሂደት በህገወጥ ተቃውሞ እንዲቀለበስ ሊፈቀድ አይገባም ሲሉ አስተያየታቸውን ሰጥተዋል። በዋሽንግተን ዲሲ በተፈጠረው ሁከት ዙሪያ አስተያየታቸውን የሰጡት ወዳጅ አገራት ብቻ አይደሉም። የተቀናቃኝ ሀገራት መሪዎችም ዋሽንግተንን እየወረፉ ናቸው። ከነዚህም መካከል የኢራኑ ፕሬዝዳንት ሐሰን ራውኒ በቴሌቪዥን ቀርበው ባደረጉት ንግግር የተፈጠረው ነገር የምዕራብ ዓለም ዲሞክራሲ ምን ያክል በጠላሉ ተሰባሪ መሆኑን ያሳየነው ሲሉ ተናግረዋል። ቬንዙዌላ ዩናይትድ ስቴትስ ያጋጠማት በሌሎች ሀገራት ውስጥ የምትጭራው ጠብ ነው ስትል መግለጫ ስታወጣ፣ ቻይና በበኩሏ ነገሩን ለመጠምዘዝ ሞክራለች። የዩናይትድ ስቴትስ መገናኛ ብዙሃን በአንድ ድምጽ የተፈጠረውን ሁከት ወንበዴዎች፣ አክራሪዎች፣ እኩይ ባህሪና አሳፋሪ የመሳሰሉ ቃላትን በመጠቀም አውግዘውታል። ግን በሆንግ ኮንግ ሁከት ያስነሱ ተቃዋሚዎችን ለመግለጽ የተጠቀሟቸው ቃላቶች ምንድናቸው? የሚያምር እይታ ነው ብለው ነበር። ሁከት ፈጣሪ ተቃዋሚዎችን እንደ ጀግና አቅርበው አሜሪካ ከጎናቸው ትቆማለች ነበር ያሉት።
በተባበሩት መንግስታት ድርጅት የሞስኮ አምባሳደር የሆኑት ዲሚትሪ ፖሊያንስኪም በአሜሪካ የተፈጠረውን እንደ አውሮፓውያን አቆጣጠር በ2014 በዩክሬን ከነበረው አብዮት ጋር በመወዳደር ተመሳሳይ ሁኔታዎች በዋሽንግተን ዲሲ እየታዩ ነው ሲሉ በትዊተር ገጻቸው ላይ ጽፈዋል። የዩናይትድ ስቴትስ ወዳጆች አብዛኞቹ አሜሪካውያን በዲሞክራሲያቸው ላይ በደረሰው ሁከት የተሰማቸውን ህመም ይጋራሉ። ጠላቶቿ ግን የተፈጠረውን ክስተት የፖለቲካ ውጤት ለማስቆጠር እንደ ድል እየተጠቀሙበት ነው። በሄነሪ ሪጅዌል ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽን አመሰግናለሁ። አድማጮች፣ ተከታዩ የመጽሔት ርዕስ ደግሞ ኮቪድ-19ን ይመለከታል። አፍሪካ መቼ ይሆን የኮቪድ-19 የክትባት መድኃኒት የምታገኘው ለሚለው ጥያቄ በአፍሪካ ዋናዋ የኮቪድ-19 ተጠቂ በሆነችው ደቡብ አፍሪካን ጀምር። የአገሪቱ ጤና ሚኒስትር በቀጣዮቹ 2 ወራት ውስጥ የጤና ሰራተኞችና ተጋላጭ የሆኑ ሰዎች የኮሮና ቫይረስ የክትባት መድኃኒት የመከተብ ዕድል ያገኛሉ ሲል አስታውቋል። ሌሎች አፍሪካ ሀገሮችን በሚመለከት ደግሞ የዓለም ጤና ድርጅት ባለስልጣናት ዝቅተኛ ገቢ ያላቸው ሀገሮች የክትባት መድኃኒቱን እንዲያገኙ ለማድረግ ቁርጠኛ መሆናቸውን መግለጻቸውን ጠቅሳ የአሜሪካ ድምጽ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ አመልክታለች። አዳነች ፍሳዬ ታቀርባለች።
የደቡብ አፍሪካ የጤና ሚኒስትር ዝዌሊ ምኬዜ ሀገሪቱ በያዝነው ወር ማብቂያ ገደማ ባለው ጊዜ 1 ሚሊዮን የክትባት መድኃኒት እንደምታገኝ፣ በቀጣዩ የካቲት ወር ደግሞ ግማሽ ሚሊዮን እንደሚቀርብላት ተናግረዋል። ክትባቱን የሚያቀርበው የህንዱ ሰረም ተቋም ሆኖ ተገልጿል። የመጀመሪያው የክትባት አቅርቦት ለጤና ሰራተኞች እንደሚሰጥ የጤናው ሚኒስትር ገልጸዋል። የክትባቱ አቅርቦት የዘገየው ሀገሪቱ ገና በመመረት ላይ ለነበረው ክትባት ገንዘብ ለመክፈል ስላልቻለች መሆኑን ጠቁመዋል። ሀብታም ሀገሮች የክትባቱ መድኃኒት ገና በመመረት ሂደት ላይ እያለ አስቀድሞ ገንዘቡን ሲከፍሉ መቆየታቸው ታውቋል። ነገር ግን ደቡብ አፍሪካ ትደርስበታለች ብለዋል። የሀገሪቱ ባጀት ውሱን በመሆኑ አስትራዘኒካ በርካሽ ዋጋ ያቀረበውን የክትባት መድኃኒት ለመግዛት መወሰኗል የጤናው ሚኒስትር ምኬዚ ገልጸዋል።
We will be making sure that you bring the vaccines as quickly as possible into South Africa. By the time we start the vaccination program, we want to
የክትባቱ መድኃኒት በተቻለ ፍጥነት ወደ አገሪቱ እንዲገባ ለማድረግ እንጥራለን። የክትባቱን ፕሮግራም ስንጀምር ከሌሎች ብዙ አገሮች እጅግም አንርቅም፣ እንዳውም ከብዙዎቹ አገሮች ጋር እኩል እንሆናለን። በአገሪቱ ከበፊቱ በፈጠነ መልክ የሚዛመት የኮቪድ-19 ቫይረስ በገባበት በአሁኑ ወቅት ሁኔታው ተባብሷል።
በደቡብ አፍሪካ በ24 ሰዓታት ውስጥ 20,000 የሚሆኑ አዲስ የቫይረሱ በሽተኞች ተገኝተዋል። በባሰ ፍጥነት የሚዛመተው ቫይረስ ዳግም ዙር ውስጥ እንገባ ደግሞ ሁኔታው የባሰ ይሆናል ሲሉ የጤናው ሚኒስትር አሳስበዋል።
የሚሞቱት ሰዎች ቁጥር ከዚህ በፊት ካየነው የበዛ ነው። ሆስፒታል የሚገቡት ሰዎች ቁጥርም ከዚህ በፊት ከገጠመን ከፍ ያለ ነው። በየ7 ቀናቱ የሚቀርበው የአዲስ በሽተኞች ቁጥርም ከዚህ ቀደም ባልታየ መልኩ የበዛ ነው።
ቫይረሱ ደቡብ አፍሪካ ተገባበት መጋቢት ወር አንስቶ 1.1 ሚሊዮን የቫይረሱ በሽተኞች አሉ። የሀገሪቱ የተላላፊ በሽታዎች ተቋም በገለጸው መሰረት በሀገሪቱ 31,368 የሚሆኑ ሰዎች ለህልፈት ተዳርገዋል። የጤና ሰራተኞች ከተከተቡ በኋላ ወሳኝ በሆነ የስራ አይነት የተሰማሩት ሰዎች፣ አስተማሪዎች፣ በእድሜ ገፉና የጤና ችግር ያለባቸው ሰዎች በሁለተኛው ዙር እንደሚከተቡ ታውቋል። በአመቱ ውስጥ 40 ሚሊዮን የሚሆኑ ሰዎችን የመክተብ እቅድ እንዳለ የጤናው ሚኒስትር ተናግሯል። የዓለም የጤና ድርጅት የክትባትና የባዮሎጂካል ስራ አስኪያጅ ዶክተር ኬት ኦብራያን ስለ ሌሎቹ የአፍሪካ ሀገሮች ሲናገሩ ደግሞ ለዓለም ዝቅተኛ ገቢ ያላቸው 92 ሀገሮች በኮቫክስ በኩል እንዴት የክትባት መድኃኒት ሊያገኙ እንደሚችሉ ጠቁመዋል። ኮቫክስ 192 ሀገሮች የተሳተፉበት ለክትባቱ መድኃኒት እኩል ተደራሽነት እንዲኖር የሚጥር ስብስብ ነው።
For countries that can afford it, they're paying for the vaccines that are coming through the COVAX facility. For countries, 92
countries that are less able to actually በያዝነው ጥር ወር ማብቂያ ድረስ ባለው ጊዜ ለነዚህ ሀገሮች በቂ ክትባት ለማቅረብ 7 ቢሊዮን ዶላር የሚሆን ገንዘብ ያስፈልጋል። ኮቫክስ በአሁኑ ጊዜ 6 ቢሊዮን ዶላር አሰባስቧል። ስለሆነም ከ2 ቢሊዮን በላይ የሚሆን የክትባት መድኃኒት አግኝቷል ማለት ነው። በያዝነው ወር ማብቂያ ላይ ወይም በቀጣይ ወር መጀመሪያ ገደማ ክትባቱን ማከፋፈል እንጀምራለን። በአፍሪካ በእስያና ሌሎች በአለም ዙሪያ ያሉት 92 ራሳቸውን ችለው የክትባቱን መድኃኒት ለመግዛት የማይችሉት ሀገሮች ክትባቱን የሚያገኙት በዚሁ መልክ ነው።
ዶክተር ኦብራና ያይዞም HIV ያለባቸው ሰዎች መከተብ አለባቸው ብለዋል። ደቡብ አፍሪካ ከአለም የበዙ HIV በሽተኞች እንዳሏት ታውቋል። ነፍሰ ጡርና የሚያጠቡ ሴቶች ግን ከመከተባቸው በፊት ሐኪምን ማማከር አለባቸው ብለዋል። የዓለም የጤና ድርጅት ባለስልጣኗ
ተከታዩ የመጽሔት ርዕስ ደግሞ ወደ አድዋ ይወስደናል። ጉዞ አድዋ የሚል ስያሜ ያለውና ኢትዮጵያውያን አርበኞች የጣሊያን ወረራን ለመዋጋት አዲስ አበባ ላይ ተሰባስበው ወደ አድዋ የዘመቱበትን ጉዞ የሚዘክረው የእግር ጉዞ በመጪው ሳምንት እንደሚጀምር የጉዞ አስተናባሪዎች ለአሜሪካ ድምጽ አስታውቀዋል። በተጨማሪም ዘንድሮ የአድዋ ድል የአፍሪካውያን ሁሉ ኩራት መሆኑን በሚያበስር መልኩ በኪሊማንጃሮ ተራራ ላይ የአፍሪካ ህብረት የቱሪዝም ኢትዮጵያንና የኢትዮጵያን ባንዲራ የሚያስቀምጡ ተወካዮች ያዘጋጀ መሆኑን አስታውቀዋል። ኤደን ገረመው ከቡድኑ መስራችና ከጉዞ አስተባባሪ ያሬድ ሽመቴ ጋር ያደረገችን ቆይታ ተንተርሶ ያጠናቀረችው ዘገባ ቀጥሎ ይቀርባል።
እጅግ ብዙዎች የሚሳተፉበትና ብዙ የክልል ከተሞችን አቆራርጦ የሚሄደው አመታዊ የጉዞ አድዋ ዘንድሮም ከጥር 8 ጀምሮ ለ8ኛ ጊዜ እንደሚካሄድ የመርሃ ግብሩ መስራችና አስተባባሪ ያሬድ ሽመቴ ለአሜሪካ ድምጽ አስታውቋል። ባለፉት 7 አመታት የዚህ ጉዞ መርሃ ግብር ተሳታፊዎች በቁጥር እየጨመሩ ሄዱ ሲሆን ዘንድሮም 125 ሰዎች መሰረታዊ ምርመራዎችና የጉዞ ልምምዳቸውን አጠናቀው መዘጋጀታቸውን ነው ያስታወቀው።
ጉዟችን በኢትዮጵያ አቆጣጠር ጥር 8 ነው፣ በፈረንጆቹ ጃንዋሪ 16 ማለት ነው ጉዞ የምንጀምረው። ከዛ በኋላ 46 ቀናት ነው ጉዞ የምናደርገው። በዘንድሮ ጉዞ ላይ 125 ተጓዦች ይኖራሉ ብለን ተዘጋጅተናል። አስፈላጊ የሆኑ የጤና ምርመራ፣ የጉዞ ልምምድ የመሳሰሉት ነገሮች በሙሉ ከጥቅምት 2 ጀምሮ እየተሰራ ያው ለጉዞ ዝግጅት የሚያደርጉት ተጓዦች በሙሉ ተዘጋጅተዋል። እንግዲህ ካምፕ የሚገቡበት ቀን በ5 እና 6 ነው። ተጣርቶ ሲባል እንግዲህ የሚወድቅ የለም ማንም። ሁሉም ቢወስን ሁሉንም ይዘን ለመሄድ ምንችልበት ንድል እናመቻቻለን። ነገር ግን ወደ 125 ሰዎች ደርሷል ማለት ነው እና 125 ሰዎች ይዘን ዘንድሮ ጉዞ ለማድረግ እንጀምራለን ማለት ነው።
በሀገሪቱ በተለይም በትግራይ ክልል ካለው የጸጥታ ስጋት አኳያ ጉዞ ምን ያህል አስተማማኝ እንደሆነ የጠየቅን ሲሆን የዝግጅቱ አስተባባሪ ጉዞ ከአዲስ አበባ ዕውቅና እንዳገኘና በየክልሎቹም ከሚመለከታቸው አካላት ጋር እየተነጋገሩ መሆኑን ገልጸው በዋናነት ግን የጸጥታ ዋስትናቸው ህዝቡ እንደሆነ ይጠቁማል።
እንግዲህ ከአዲስ አበባ እስከ አድዋ ድረስ 1010 ኪሎ ሜትር የሚፈጅ የእግር ጉዞ ነው። 46 ቀናት 28 ከተሞች አሉ። ከ28ቱ ከተሞች ውጪ ደግሞ የተለያዩ የገጠር መንደሮች፣ ወረዳዎች አሉ። እነሱን ሁሉ እያቆራረጥን ነው የምናልፈው። ዘንድሮ ያለው ችግር ምናልባትም ከዚህ በፊት ከነበሩት የከፋና ደስ ከዚህ በፊቱ አይደለም። እውነት ነው፣ ይሄንን እኛም እንረዳዋለን። ግን አሁንም ቢሆን እዚህ ላይ መናገር የሚቻለው ትግራይ ደርሰን ሊኖር የሚችለው ሁኔታ ምን እንደሆነ አሁን እዚህ ላይ ቆመን መናገር አንችልም። ግን ትግራይ እስከምንደርስ ድረስ ባለው መንገድ ላይ ግን ቢያንስ ይህንን መንገድ ማድረግ መቻል በራሱ አድዋን በዚህ ተነስቶ እዛ ለመድረስ የሚፈጀውን መንገድ ሁሉ ማለፍ አንዱ ከኛ የሚጠበቅ ኃላፊነት ነው ብለን እናስባለን። ስለዚህ አሁን ባሉ ሁኔታ ደግሞ ትግራይ ውስጥ በተፈጠረው ነገር በአካባቢ ላይ ምንም አይነት ችግር እንደማይገጥመን እርግጠኞች ነን። ነገር ግን ባሉት ጸጥታ ችግሮች ሰለባ የመሆን አጋጣሚ እንዳይፈጠር በቻልነው አቅም በተቻለ መንገድ አጣርተን ሁሉም ነገር ተመካክረን ከሚመለከታቸው አካላት ጋር ይህንን እውቅና በሚያገኝ መንገድ ጉዞውን እናደርጋለን። ከአዲስ አበባ ስንነሳ ግን ጉዞው በተገቢው መንገድ ሁሌም እንደምናደርገው እውቅና የሚሰጠው የመንግስት አካል ነው። እንደዚህ አይነት ጉዞ ስናደርግ ዘንድሮም ያንን እውቅና ከመንግስት አካል አግኝተናል።
ከዚህ ቀደም ጉዞ ታሪካዊ መጽሐፍትን የማንበብ በየአካባቢው ስለ ሰላምና ስለ ኢትዮጵያዊነት ከህብረተሰቡ ጋር በመወያየት የሚካሄድ መሆኑን ያስታወሰው ያሬድ ዘንድሮም ጦርነቱ ባለባቸው ቦታዎች ላይ ያለውን የሰብአዊ ቀውስ ማየትና መጠየቅ እንዲሁም የማገዝ አላማም አለን ይላል።
የትግራይን ህዝብ ድጋሚ ለማስቸገር ሳይሆን ችግሩንም ጭምር አብሮ ለመቸገር ነው የመሄድ ፍላጎት ያለ። ውጊያው የሚካሄድበት ቦታ በጣም ከፍተኛ እንግልት፣ ከፍተኛ ኪሳራ እንደሚደርስበት እናምናለን። የሚታወቅ ነው። በዓለም ላይ ውጊያ የተደረገባቸው ቦታዎች በሙሉ በሰብአዊ ቀውሶች ይፈጠራሉ። ከቤት ንብረቱ የሚፈናቀል ይኖራል። ኢኮኖሚያዊ ችግሮች በጣም በከፍተኛ የሚመጡበት እንደሆነ እናውቃለን እና ይሄ ሁሉ ነገር ባለበት ሰዓት ሄዶ ህዝባችንን ማየትና ያለበትን ሁኔታ ተመልክቶ በተቻለ መጠን የምንተጋገዝበትን በተቻለ መጠን ሰላም የሚወርድበትን ሰላም የሚመጣበትን ህዝባችን እፎይታ የሚያገኝበትን መንገድ በሙሉ ወደ አድዋ ህዝቡ እንዲያስብ የአድዋ ድልን አያቶቻችን የሰሩት አኩሪ ታሪክ ልባቸው አንድ ስለነበር ወይም በአንድነት ቆመው ያደረጉት ነገር ስለነበር ያንን በሚያስታውስ መንገድ ብናደርገው የበለጠ መተሳሰብን የበለጠ አንድ መሆንን ያመጣል ብለን እናስባለን። ሄደን ከህዝባችን ጋር መቀላቀል፣ መሄድና መጠየቅ፣ ሁኔታውን ማየትና በቻልነው አቅም ደግሞ አለን አብረን ነን የሚለውን ነገር ማሳየት የበለጠ ትርጉም አለው ብለን ስለምናምን ወደኋላ መፈግፈግ የለብንም መቀጠል አለብን ብለን ስለወሰንን ነው እንግዲህ የምንሄደው።
የዘንድሮ የጉዞ አድዋን ልዩ የሚያደርገው ተጨማሪ መርሃ ግብር ያካተተ መሆኑ ሲሆን ከቱሪዝም ሚኒስቴርና ከአፍሪካ ህብረት ጋር በመተባበር 3 ወጣት ተወካዮችን በአፍሪካ ትልቁ ወደ ሆነው የኪሊማንጃሮ ተራራ በመላክና በዛም ለጥቁር ህዝቦች የኩራት ምንጭ የሆነውን የጉዞ አድዋን የአፍሪካ ህብረትንና ኢትዮጵያ ምድረ ቀደምት የተሰኘውን የቱሪዝም ኢትዮጵያን ባንዲራ ለመትከል እንዳቀዱ ይገልጻል።
በየአመቱ የተለያዩ መሪ ሀሳቦችን ይዘን ነው የምንነሳው። ዘንድሮ ከመነሻው የጀመርነው አድዋ የአፍሪካ ድል በሚል ሀሳብ ነው ጉዟችንን ያቀድነው ለማድረግ። እንግዲህ በውስጥ ችግር እየታመስን ያለንበት ሰዓት ላይ ከፍ ብለን ወደ አፍሪካ ደረጃ ማሰብ የምንችልበት ማሰላሰል የምንችልበት የሀሳብ ድልድይ መሆን የምንችልበት እድል መፍጠር ከቻልን ትልቅ ነገር ነው ብለን ስለምናምን የአፍሪካ የመጨረሻው ከፍታ ላይ ይህንን ሀሳብ የሚያስታውስ ተግባር መፈጸም አለብን ብለን ዘንድሮ አቅደናል። በዚህ መሰረት የኪሊማንጀሮ ተራራ የመጨረሻው ከፍታ ላይ የአፍሪካ ህብረትን የጉዞ አድዋ ሰንደቅን እንደዚሁም ደግሞ ላንድ ኦፍ ኦሪጂን የሚለው 3ቱን ይዘው የሚወጡ ከዚህ ቀደም አድዋ የተጓዙ የኛ ተጓዦች ወደዛ ጉዞ አድርገው በአፍሪካ ደረጃ አድዋን የሚያስተዋውቁበት ስራ እንዲኖር ከቱሪዝም ኢትዮጵያ ጋር አብረን በጋራ ለመስራት እየሞከርን ነው። ስለዚህ ይህም አንዱ በዘንድሮ ላይ የት የሚል ክስተት ነው ብለን እናስባለን። ሌሎቹ ግን የንባብ መርሃ ግብሮቻችን በሙሉ ከአለፉት አመታት በተሻለ ለየት ባለ መንገድ እኛ ከምናደርገው የንባብ መሰናዶም ተጨማሪ ሌሎች ምሁራን የሚካተቱበት እና በየምናርፍበት ቦታ ምሁራን እየመጡ ለተጓዦች ትምህርት የሚሰጡበትን ስርዓት ዘንድሮ ላይ አዘጋጅተናል ማለት ነው።
የአድዋ ድል ለኢትዮጵያውያን ብቻ ሳይሆን የአፍሪካም ድል በመሆኑ ከዚህ በኋላ በአፍሪካ ደረጃ በሰፋ መልኩ ብዙሀን እንዲሳተፉበት የማሳደግ ህልምን ይዘው እየተንቀሳቀሱ መሆኑንም የጉዞ መስራችና አስተባባሪ ያሬድ ሹመቴ ጨምሮ አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን እናመሰግናለሁ። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ወደ መጨረሻው መጽሔት ርዕስ ነው የምናልፈው። ከአንድ መቶ ዓመታት በላይ ያለምንም መፍትሄ የዘለቀው የኢትዮጵያና ሱዳን የድንበር ይገባኛል ጥያቄ በተለያዩ ጊዜያት ለሚከሰቱ ደም አፋሳሽ ግጭቶች ምክንያት መሆኑን አንድ የወሎ ዩኒቨርሲቲ መምህር ገለጹ። መንግስት በይገባኛል ጥያቄው አሸናፊ ሆኖ እንዲወጣ የታሪክና የሰነድ ማስረጃዎች ምሁራን የሚያቀርቧቸውን ግብዓቶችም መጠቀም ይገባዋል ነው ያሉት። መስፍን አራጌ ነው ያጠናቀረው። እነሆ
በወሎ ዩኒቨርሲቲ የታሪክ ምሁር የሆኑት ዶክተር አለማየሁ ወርቄሁን የሶስተኛ ዲግሪያቸውን የማሟያ ጽሑፍ የጠረፍ ጉዳይና የድንበር ይገባኛል በኢትዮጵያና ሱዳን መካከል በሚል ርዕስ ነው የሰሩት። በቅርቡ በሁለቱ ሀገራት የተስተዋለውን የድንበር ግጭት አስመልክቶ የአሜሪካ ድምጽ ሬዲዮ አስተያየታቸውን ጠይቋቸዋል። ዶክተር አለማየሁ እንደሚሉት ለአንድ ክፍለ ዘመን ያለ ህጋዊ የድንበር ክልላ የዘለቀው የሁለቱ ሀገራት ጉርብትና በፍጥጫና በግጭት የታጨበ ነው።
የችግሩ ዋና ትልቁ ምንጭ የሚሆነው እንደ ሌሎች የአፍሪካ ሀገሮች ላይ እንደ ተረጋጋ ሁሉ የኛም ሀገር ምንም እንኳን በቅኝ ግዛት ባንገዛም የኢትዮጵያ ኢንተርናሽናል ወሰኖች ከጎረቤት ሀገሮች ጋር የምትዋሰንባቸው ወሰኖች በቅኝ ግዛት ዘመን የተደረጉ ስምምነቶች ናቸው። በተለይ ከአድዋ ጦርነት በኋላ ዳግማዊ አጼ ምኒልክ ኢትዮጵያን ወክለው ከጎረቤት ሀገሮችን ከያዙ ቅኝ ገዢዎቻቸው ጋር የተደረገው ስምምነት ነው። ይሁን እንጂ ግን ከሱዳን ጋር የተደረገው ስምምነት እጅግ በጣም በርካታ የሆነ ውጣ ውረዶችን ያለፈ ካለፈ በኋላ ደግሞ ብጅታዎችን አስከተለ። በኢትዮጵያ መንግስት እውቅና ላይ ያልተመሰረተ ማካራል ስራ ነው የተፈጸመው።
እንደ ዶክተሩ በሃያኛው ክፍለ ዘመን መባቻ ዳግማዊ አጼ ምኒልክ ከእንግሊዛዊ ሌተናል ኮሎኔል ጄኤል ሃሪንግተን ጋር ያደረጉት ስምምነት በተገቢው መንገድ አለመተግበሩ ችግሩ መፍትሄ ሳያገኝ ዘመናትን እንዲሻገር አድርጎታል።
ዋናው የችግሩ መነሻው በሽታው ዳግማዊ አጼ ምኒልክ ከኮሎኔል ሃሪንግተን ጋር ያደረጉት ስምምነት ነው። እንግዲህ ስምምነቱ እንደ አውሮፓውያን ዘመን አቆጣጠር ከ1898 ጀምሮ እስከ 1902 የቆየ ነው። እጅግ በጣም እልህ አስጨራሽ የሆነ ድርድር ነው የተካሄደው። በተለይ በድርድሩ ላይ እጅግ በጣም ከፍተኛ የሆነ ውዝግብ የተነሳው በመተማና በቤኒሻንጉል ጉሙዝ ነበር። በተለይ መተማ ላይ ዳግማዊ አጼ ምኒልክ ምንድን ነው ይሄ የመተማ ጉዳይ ኢትዮጵያን ለብዙ ዘመናት ለሀገር ጉዳይ ሲሉ አጼ ዮሐንስን ጨምሮ መስዋዕት የከፈሉበት ነው። ስለዚህ የኢትዮጵያውያን ደም የፈሰሰበት ነው። ኃይል እንኳ ባይኖረኝ በመተማ ጉዳይ በፍጹም አልደራደርም ሲሉ ነበር ለኮሎኔል ሃሪንግተን መላክ የሰጡት። የቤኒሻንጉል ጉሙዝ ደግሞ አንደኛው አካባቢ ስትራቴጂካሊ ሲታይ እጅግ በጣም ወሳኝ ነው። ከሌሎች ሀገሮች ጋር የምትገናኝበት እንትን ነው እና የአባይ ተፋሰስን ተከትሎ የወንዙ ተፋሰስ ከሌሎች ሀገሮች ጋር የምትገናኝበት የቦታው ስትራቴጂካዊ አቀማመጡ እጅግ በጣም ወሳኝ ነው። ሁለተኛ ደግሞ ቤኒሻንጉል ጉሙዝ ወርቅና ሌሎች ማዕድናት ያሉበት ስለሆነ ከዚህ ከሀገራዊ ፋይዳ አንጻር በቤኒሻንጉል ጉዳይም እጅግ በጣም ሽንጣቸውን ገትረው ነበር የተከራከሩት። ይሁን እንጂ 1902 ላይ ከብዙ ጊዜ ድርድር በኋላ ሁለቱ ሀገሮች ስምምነት አድርገዋል። ስምምነቱ ምንድን ነው የሚለው 1902 ላይ የተደረገው አምስት አንቀጾች ያሉት ነው። አምስት አንቀጾች ያሉት ቢሆንም ግን ችግሩን የፈጠረው አንቀጽ 2 ላይ ሰፈረው እንትን ነው። አንቀጽ 2 ላይ ሰፈረው ምንድን ነው የሚለው በዚህ በጠረጴዛ ዙሪያ ያደረጉት ስምምነት የደሊሚቴሽን ይባላል በአማርኛ። ወደ መሬት ሂደው ሲካለሉ በኢትዮጵያና በእንግሊዝ መንግስት በኩል ሱዳንን ወክለው ወኪሎች በተገኙበት ነው መሬት ላይ ወርደን ችፋሎን የምንጨቅለው የማካሎን ስራውን የምንካለለው የሚል ነበር።
ከአንድ ዓመት በኋላ እንደ ግሪጎሪያኑ አቆጣጠር በ1903 ዓ.ም እንግሊዛውያኑ ኢትዮጵያን ያገለለ ተግባር በአየርላንዳዊ የካርታ ሰራተኛና ወታደራዊ መኮንን ሻለቃ ጓይን አማካይነት ክልላ በማድረግ ፈጸሙ ይሉናል።
ላይ ከሰሜን ከሰቲት እና ከራውያን ወንዝ መገናኛ ጀምሮ እስከ ታችኛው ድረስ ያለውን እስከ ሚሊሊየም የሚባለው አካባቢ ድረስ ኦልሞስት 1600 ኪሎ ሜትር ርዝመት ያለው ነው እና ይህንን ብቻውን ነው የከለለው። ይሄ ብቻውን ሲከለል ምንድን ነው ያደረገው? በኢትዮጵያ መንግስት በኩል ወኪል ሳይኖረው በተለይ በመተማና በቋራ አካባቢ ከአጼ ምኒልክና ከኮሎኔል ሃሪንግተን መስመር ወደ መሀል ሀገር እየገባ በአንደኛው ሳይድ 30 ኪሎ ሜትር ነው፣ በአንደኛው ሳይድ ደግሞ በሌላ አካባቢ ደግሞ እስከ 40 ኪሎ ሜትር ድረስ ወደ ኢትዮጵያ ግዛት እየገባ እጅግ በጣም ድንግል መሬት ያለበትን ለወታደራዊና ለተለያዩ የስትራቴጂካዊ የሆኑ አካባቢዎችን ወደ ሱዳን እያደረገ እያስገባ ነው የከለለ። ስለዚህ የችግሩ መነሻ እሱ ነው።
ከሱዳን በኩል የሚሰሙ አንዳንድ ሙግቶች ግን ከለላው ያለ ኢትዮጵያ እውቅና አልተፈጸመም የሚል ነው።
እንደዚህ ብለው የሚከራከረው ወገኖች በተለይ በሱዳን በኩል ያለው የጸሐፊዎች እና አካዳሚ ሶሳይቲውም ምንድን ነው ሪፈረንሳቸው በጊዜው በኢትዮጵያ መንግስት አቅም ስላልነበራቸው የተማረ የሰው ኃይል እጥረት ስለነበራቸው ኢትዮጵያ የውጭ አገር ዜጎችን ቀጥራ የማሰራት አቅም ስለሌላ ብቻውን ነው ዳግማዊ ምኒልክ ይህንን ስራ እንዲሰሩ የሰጡት። ከዚህ ከችግሩ አንጻር ዳግማዊ አጼ ምኒልክ ሁለቱንም ሀገር ወክለው እንዲካለሉ ለሻለቃ ጉዊን እውቅና ሰጥተዋል ብለው ይከራከራሉ። እኔ እንዳንድ የታሪክ ተመራማሪ ሳይ ዳግማዊ አጼ ምኒልክ በጊዜው ወርቅ በእሳት ይፈተናል እንደሚባለው ሁሉ ያሉ የአውሮፓውያንን ሴራ ተጠንቅቀው የሚያውቁ በአውሮፓውያን ሴራና ተንኮል ብዙ ጊዜ የተፈተኑ በዚህ በውጫሌ ላይ ምን እንደተደረገ በደንብ ተጠንቅቀው የሚያውቁ በጊዜው የሀገርን ጥቅም ከማንኛውም የአፍሪካ መሪ እጅግ በጣም ተጠንቅቀው የሚያውቁ ዳግማዊ አጼ ምኒልክ ይህንን ነገር ያደርጋሉ ብሎ ማመን ሞኝነት ነው ይመስለኝ። ስትከራከር ምንጊዜም ቢሆን መረጃን መሰረት አድርጋ ነው የምትከራከረው። በነዚያ በሱዳን በኩል ያሉ ጸሐፊዎችና የሀሳብ አራማጆች ዳግማዊ አጼ ምኒልክ ይህንን ጠረፍ ብቻውን እንዲከልል የሰጠው ምንም አይነት ማስረጃ የለም። በውጭ ሀገርም በሀገር ውስጥም ተፈልጎ መረጃ አልተገኘም።
በወቅቱ ከነበሩት ኢትዮጵያውያን ቋራንና መተከልን የሚያስተዳድሩት ራስ መንገሻ ቲከምና የወለጋው ገዢ ደጃጅ ጆቴ ቱሉ የፈጸሙት ተግባር ከለላው የኢትዮጵያን ይሁንታ ያላገኘ ለመሆኑ አንድ ማሳያ ነው ሲሉ ይከራከራሉ።
ራስ መንገሻ ቲከም በጊዜው በቋራና በመተከል አካባቢ በነበረበት ጊዜ ዴታዬ ዳግማዊ አጼ ምኒልክ ተረፉን እንድጠብቅ ነው እንጂ ወሰንን እንድካለል እኔን አልወከሉኝም፣ በሀገሬ ግዛት መግባት መቻል የለብህም ብለው እሳቸውን ከግዛታቸው አስወጥተውታል። የአጼ ምኒልክ ታማኝ የነበሩት እና ጆቴ ቱሉ ሌሎችም ሻለቃ ግቢንን አስረውታል። ይህ የሚያሳየው ምንድን ነው? በዳግማዊ አጼ ምኒልክ ፈቃድ ይሄ ሰውዬ በዛ አካባቢ ቢንቀሳቀስ ኑሮ ይሄ ሰውዬ አይታሰርም ነበር።
በሌላ በኩል የድንበር አካባቢዎቹ ስያሜ አረብ ቀመስ መሆኑን በማጣቀስ ቦታው የሱዳን ነው ብሎ ለማሳመን የሚደረገው ጥረት የጓያን ሴራ ውጤት እንደሆነ ዶክተሩ ያብራራሉ።
በኢትዮጵያውያን በኩል ወኪሎች ያልተሳተፉ ስለመሆኑ አንደኛ ማረጋገጫው ጠረፍ ላይ ሻለቃ ግቢን ብቻውን ሲከልል ወሰን ምልክት አድርጎ ያስቀምጣቸው ቦታዎች ላይ የወሰዳቸው የቦታ ስሞች አረብኛ ስሞች ናቸው። እዛ ላይ ከሰሜን ጀምረት እስከ ደቡብ ድረስ ስትሄድ የአረብኛ ስሞች ናቸው እዛ አካባቢ የተደረጉት። አካባቢውን ደግሞ ስታይ ለረጅም ዘመናት በኢትዮጵያ አስተዳደር ስር የቆዩ ናቸው። በተለይ ሱዳን በግብጽ ቅኝ ግዛት ስር ውስጥ ከመውደቋ በፊት ለረጅም ዘመናት የኢትዮጵያ አስተዳደር ሆኖ የቆየ ነው፣ ከአክሱም ዘመን ጀምሮ። በኋላ በመካከለኛው ዘመን ላይ ስርወ መንግስቱ ወደ ጎንደር ሲሄድ ጎንደር ነገስታት ያንን አካባቢ ለብዙ ጊዜ ሲገዙ የነበሩበት ታሪክ ሂደት ላይ ነበረ። ይሄ ሁሉም ያሳየው ምንድነው? በኢትዮጵያ አስተዳደር ስር የቆየ ነው። በኢትዮጵያ አስተዳደር ስር ሲቆይ ደግሞ የሀገረኛ ስሞች አሉ። የአካባቢው ስያሜ ከአስተዳደሩ ጋር አብሮ የሚሄድበት የታሪክ ሂደት ነበረ። እነዛን ነገር ሁሉ ሙልጭ አድርጎ ክቶ ሻለቃ ግቢ የአረብኛ ስሞችን ነው ሲወስን የድንበር መስመሮች ላይ ምልክት የተደረገበት ድንጋይ ምልክት የተደረገበት ላይ ወንዙን እያንዳንዱን እንትን እዛ የድንበር ወሰን ምልክት አድርጎ የወሰደው ስያሜ ከአረብኛ ነው የተወሰደ። በኢትዮጵያ መንግስት እና ህዝብ እውቅና ያለው ወኪል እዚያ ቢሳተፍ ኖሮ በቅንፍ ወይም ደግሞ በዚህ በአማራጭ መንገድ ከኢትዮጵያዊ የቦታ ስያሜ የተወሰደ ስሞች ይገኙ ነበር።
በወቅቱ ኤርትራን ጨምሮ የነበረውን ከ2000 ኪሎ ሜትር በላይ አስቸጋሪ ቦታ ያለ በቂ ትራንስፖርት ጓያን ከልሎ ለማጠቃለል 6 ወራት ብቻ እንደወሰዱበት ያመለከቱት ዶክተር አለማየሁ ከክልላው 80 ዓመት በኋላ የተደረገን ጥናት ዋቢ አድርገው ሲገልጹ ይህን ያህል ኪሎ ሜትር በተሻለ ቴክኖሎጂና የትራንስፖርት አቅርቦት ለመከለል በትንሹ 7 ዓመት ያስፈልግ ነበር ብለዋል። ከክልላው ጥድፊ አንጻር የጓያን ተግባር ምን ያህል የኢትዮጵያን ብሔራዊ ጥቅም የጎዳ መሆኑን ለመገንዘብ እንደማያዳግት ተናግረዋል። የድንበር ጥያቄውና የጠረፍ ጉዳዩ የአጼ ኃይለ ሥላሴ መንግስትንም አንኳኩቷል፣ ደርግንም ጦር አማዟል። ሆኖም እንደ ዘመኑ የኢትዮጵያን ብሔራዊ ጥቅም ያስከብራል ያሉትን ማድረጋቸውን ዶክተሩ ያስረዳሉ። ኢህአዴግም የስልጣን መንበሩን ከተቆጣጠረ በኋላ ጥያቄ ሆኖ ዘለቀ። መንግስት ችግሩን ለመፍታት የተጓዘባቸው ርቀቶች በዶክተሩ ሚዛን ራሱን የቻለ በጎና አሉታዊ ጎኖች አሉት።
2005 ላይ የኢትዮጵያ መንግስትና የሱዳን መንግስት አማይኬብል ሶሉሽን የሚል ስምምነት ነው የፈጠሩት። አማይኬብል ሶሉሽን ማለት ወደ አማርኛው ሳመጣ ፖለቲካዊ መፍትሄ የሚል ይዘት ያለው ነው። ፖለቲካዊ መፍትሄ የሚለው ይዘት ምን የሚል መንፈስ ነው ያለው? በጠረፍ የሚገኙ የኢትዮጵያውያንና የሱዳን ዜጎችን በኢኮኖሚ ማስተሳሰር፣ ሱዳንና ኢትዮጵያን ደግሞ እንደ ሀገር በልማት ማስተሳሰር፣ በጥቅም ማስተሳሰር። በጥቅም ሲተሳሰሩ የግጭቱ ቴንደንሲ እየቀነሰ ነው የሚሄደው። ችግር እንኳ ቢፈጠር እዛ ሀብት አለ። በሀብት የተሳሰረ ሀብት ያፈራ ማህበረሰብ ወደ ግጭት አይገባም፣ ሌላ ወደ ፖለቲካዊ መፍትሄ ነው የሚሄደው የሚል ሀሳብ ይዘው ነው የመጡት። ሁለተኛው ግን የአማይኬብል ሶሉሽኑ ፖለቲካዊ መፍትሄ ያንን ግጭት የሚነሳበትን አካባቢ ለሱዳንና ለኢትዮጵያውያን ገበሬዎች ነው የከፈሉላቸው። ለሱዳንና ለኢትዮጵያውያን ገበሬዎች እኩል ሲከፍሉ የተደረገው ትልቁ ስህተት፣ ትልቁ ጥፋት በታሪክ ተወቃሽ ማድረጋቸው ኢትዮጵያውያን ገበሬዎች ለረጅም ዘመናት ሲያስተዳድሩ የነበሩት መሬት ለሱዳን ገበሬዎች ነው የተሰጠው። ከአካባቢው ገበሬዎች ባገኘሁት መረጃ መሰረት ነው የምነግርህ እና ከደለሎ ቁጥር 3 ላይ 38 ሺህ ሄክታር መሬት ከዛ ደግሞ ከአብዱል መጂድ ሰፈር ጀምሮ እስከ ጓንግ ሱዳኖች አትባራ ይሉታል እና አንገረብ ሱዳኖች ባህረ ሰላም ይሉታል፣ መገናኛ ሱፋባ የሚባል አካባቢ ነው የሚገናኘው። እስከዚያ ድረስ 15 ሺህ ሄክታር መሬት ነው። ያንን የሱዳን ገበሬዎች እንዲይዙት ተደረገ። የሱዳን ገበሬዎች እንዲይዙት ሲደረግ በረጅም ዘመናት ኢትዮጵያውያን ገበሬዎች ሲያስተዳድሩት የነበረው መሬት ነው። ይሄ የኢትዮጵያን ብሔራዊ ጥቅም አሳልፎ መስጠት ነው። ያ አካባቢ ድንበር እንኳ ባይኖር ማለት የግቢን መስመር ቤ እንዴት እንደሚያልፍ አይታወቅም። የኢትዮጵያ ህዝብና መንግስትም ለማያምነው መስመር ነው። በዛ ያለው አቋሙ የተለየ ሆኖ ይሁን እንጂ ግን ያንን አካባቢ ለረጅም ዘመናት ሲያስተዳድሩ የነበሩት ኢትዮጵያውያን ገበሬዎች ናቸው። ሱዳኖች ራሳቸውም እኮ ለኢትዮጵያ መንግስት ግብር እየከፈሉ ሲጠቀሙት ነበር። መረጃ አለን፣ ሪስትም አለን። ለረጅም ዘመናት በኢትዮጵያ አስተዳድሩ የነበረው ያንን መሬት ነው ለሱዳን ገበሬዎች ተላልፎ እንዲሰጥ የተደረገ። አማይኬብል ሶሉሽን ሲባል ፖለቲካዊ መፍትሄ ሲባል ያንተን ሀገር መሬት ለነሱ ሰጠህ ምን አይነት ፖለቲካ መፍትሄ ነው የምታደርገው?
ኢትዮጵያ በድንበሩ ጉዳይ አሸናፊ ሆና እንድትወጣ የሚያስችሏት በርካታ አማራጮች እንዳላት የሚያስረዱት ዶክተር አለማየሁ መንግስት መረጃዎችንና ሰነዶችን በማሰባሰብና የምሁራንን ግብአት በመጠቀም የኢትዮጵያን ብሔራዊ ጥቅም ለማረጋገጥ እንዲሰራ ጥሪ አስተላልፈዋል።
አንድ ክፍለ ዘመን የዘለቀ ጉዳይ ቢሆንም ግን ኢትዮጵያ ያንን አካባቢ ባለቤት አድርጋ የራሷ ግዛት የማድረግ እድል አላት። መልካም አጋጣሚዎች አሏት። በመጀመሪያ ደረጃ የኢትዮጵያ መንግስት ጉዳዩ ምን ያክል ስር የሰደደና ምን ያክል ችግር የፈጠረ ስለመሆኑ ግንዛቤ ሊኖረው ይገባል። የሱዳን ገበሬም ሆነ ወታደር አንድ እግሩን በራሱ ግዛት አድርጎ ሁለተኛውን እግር ወደ ኢትዮጵያ ግዛት እንዲያስገባ መፍቀድ መቻል የለበትም። ለምን? ይህንን ባደረገ ቁጥር ግጭት የሚነሳበት አካባቢ ላይ የሱዳን ህዝብና መንግስት ሲያስተዳድር እንደነበረ እውቅና እንደመስጠት ይቆጠራል። ይሄ የአማራ ክልል መንግስት የሚያደርገው ተሳትፎ እጅግ በጣም ማድነቅ እፈልጋለሁ። እጅግ በጣም ጥሩ እየሰራውን ማድነቅ መቻል አለበት። ልዩ ኃይልም እዛ ስራ እንትን አድርጎ ከአካባቢ ሚሊሻና ከአርሶ አደሩ ጋር ሆኖ የሚችለውን ያክል ሁሉ ጥረት እያደረገ ነው ለማስጠበቅ። እጅግ በጣም እየጣረ ነው። እሱ ሊመሰገን ይገባል። ነገር ግን ይሄ ጉዳይ የአማራ ክልል መንግስት ብቻ መሆን መቻል የለበት።
የድንበር ትንኮሳዎች በብዛት የሚስተዋሉት የውስጥ ሰላም ጥያቄ ውስጥ ሲገባ በመሆኑ መንግስት ሰላምን የማስከበር ህግና ስርዓትን የማረጋገጥ ተግባር እንደሚጠብቀው አስታውቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ 94.3 እና እንዲሁም በናይልሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን በቀጥታ ወደ ሁለተኛው አጋማሽ ስርጭት ነው የምንዘልቀው። ዶክተር ከናን አምብለም ይባላሉ። የወለጋ ዩኒቨርሲቲ መምህር ናቸው። በበጎ አድራጎት ተግባር ላይም በመሳተፍ ላይ ይገኛሉ። በወለጋ ዞንና በምዕራብ ጉጂ ዞን በገጠር የሚኖሩ የማህበረሰብ አባላት ጋር በመሆን ከ50 በላይ ድልድዮችና ከ30 በላይ የንጹህ ውሃ ፕሮጀክቶችን ግንባታዎች ማከናወናቸውን ይናገራሉ። ተማሪዎቼ በንድፈ ሐሳብ ደረጃ የተማሩትን የህብረተሰቡን ችግር መፍታት በተግባር እንዲያሳዩ እፈልጋለሁ ነው የሚሉት። ናኮር መልካ ዶክተር ከናንን አነጋግሮ ተከታዩን አድርሶናል።
ህንዳዊው የህዝብ አስተዳደርና የልማት አመራር ምሁሩ ዶክተር ከናን አምበለም ከ12 ዓመት በፊት ወደ ወለጋ ዩኒቨርሲቲ መምህር ሆነው መምጣታቸውን ይናገራሉ። ከ10 ዓመት በላይ የወለጋ ቆይታቸውም ከማስተማርና ጥናትና ምርምር ተግባሩ ጎን ለጎን የወለጋ ዩኒቨርሲቲ የሚሰጠውን የማህበረሰብ አቀፍ አገልግሎት ተደራሽ ለማድረግ እስከ ታችኛው የገጠር ቀበሌዎች ወርደው ሲሰሩ እንደነበር ገልጸዋል። ታዲያ ወደ ገጠር ቀበሌዎች በሚሄዱበት ጊዜ የህብረተሰቡን ኑሮ ከባድ የሚያደርጉ በርካታ የመሰረተ ልማት ችግሮች እንዳስተዋሉ የሚናገሩት ዶክተር ከናን ለጥናትና ምርምር ከእርሳቸው ጋር የሚሄዱ የሁለተኛ ዲግሪ ተማሪዎችን በዛ ዙሪያ እንዳወያዩ ገልጸዋል። መጀመሪያ የራሳቸውን ገንዘብ እያወጡ በጎ ተግባሩን ሲያከናውኑ መቆየታቸውን የገለጹት ዶክተር ከናን በኋላ ላይ ግን የወለጋ ዩኒቨርሲቲና ህብረተሰቡ በሚያደርጉት የገንዘብ፣ የተለያዩ የግንባታ ግብዓቶች እና ሌሎችም ድጋፎች ተግባራቸውን መቀጠላቸውን ጠቅሰዋል። የበጎ አገልግሎት ተግባሩን ለመጀመር ትልቅ ጉልበት ሆነኝ ያሉትን ቅጽበት ወደ ዛሬ 8 ዓመት ገደማ ወደ ኋላ ተመልሰው እንዲያስታውሳሉ።
With my student I used to visit the rural areas where we have seen the people are suffering with many problems.
ከተማሪዎቼ ጋር በመሆን አንድ የገጠር ቀበሌን ጎበኝ ነበር። ህብረተሰቡ ለተለያዩ ችግሮችም ሲጋለጥ ለማየት ያለው ከነዚህ መካከል በደሌ ወረዳ አቅራቢያ በሚትገኘው ጨበቃ የተባለች ቀበሌ ውስጥ አንዲት በእድሜ የገፉ እናት በወንዝ ሙላት ምክንያት ወንዙን መሻገር አቅቷቸው ረጅም ጊዜ ሲወስድባቸው አየሁ። ለተማሪዎችም ነገርኳቸው። እንደዚህ ያሉ የህብረተሰቡን አዳጋች የሆኑ ችግሮችን መቅረፍ ቀላል ነው አልኳቸው። በዛው ቅጽበት ለተማሪዎችም የቤት ስራ ሰጠው። ይህ መንፈቀ ትምህርት ከማለቁ በፊት በቡድንም ሆነ በግል በህብረተሰቡ መካከል ያስተዋሉትን ችግር ፈተው እንዲመጡም ነገርኳቸው። ተማሪዎቼ ንድፈ ሐሳብ ብቻ አውቀው እንዲመረቁ አልፈልግም፣ የተማሩትን ወደ ተግባር ለውጠው የህብረተሰቡን ችግር ሲፈቱ እንጂ ብለዋል። በበደሌ አቅራቢያ በምትገኘው ጨበቃ በተባለች ቀበሌ የጀመሩት የድልድይ ስራ ወደ ወለጋ ዞኖችም አድርጎ ከ50 በላይ ድልድዮችና ከ30 በላይ የጉድጓድ ውሃን ለንጹህ የመጠጥ ውሃ እንዲውል ማድረጋቸውን ገልጸዋል። ከደቡብ ኦሮሚያ ምዕራብ ጉጂ በመምጣት በወለጋ ዩኒቨርሲቲ የሁለተኛ ዲግሪውን ይማር የነበረ ተማሪም በፈረንጆቹ ባለፈው ዓመት 2020 ይዟቸው ወደ ቡሌሆራ የገጠር ቀበሌዎች እንደሄደ የጠቆሙት ዶክተር ከናን በቡሌሆራ የተለያዩ ቀበሌዎችም በጥቂት ወራት ብቻ የህብረተሰቡን ጉልበት በየአካባቢው የሚገኘውን የግንባታ ግብዓቶች እንዲሁም ገንዘብና እውቀት በማስተናበር 3 ድልድዮችን መገንባታቸውን አስታውቋል። እርሳቸው በሚሰሩት በጎ ተግባር ህብረተሰቡ ደስተኛ መሆኑን የሚገልጹት ዶክተር ከናን የማገለግለውን ህብረተሰብ ችግር ከመቅረፍ በላይ እርካታ የሚሰጠኝ ነገር የለም ብለዋል።
People are very happy, you know, they even the problem is a very serious one, that's why the people are
ህብረተሰቡ በጣም ደስተኛ ነው፣ ምክንያቱም ችግሩ ነው የተፈታለት። በነገራችን ላይ የችግሩን ጥልቀትም ስለሚያውቅ በስራው ላይ በስፋት ነው የሚሳተፈው። ወንዝ የሚያቋርጡበት ድልድይ ከዚህ ቀደም ባለመኖሩ በደራሽ ጎርፍ የተወሰዱና የሞቱ ሰዎች እንዳሉ ይናገራሉ። አህዮችን ጨምሮ ሌሎችም እንስሳቶች ተወስደውባቸዋል። ድልድይ ባለመኖሩ የግብርና ምርታቸውን ለመሸጥ ወደ ገበያ መሄድ አይችሉም ነበር። ልጆቻቸው ከትምህርት ቤት ይቀሩ ነበር። ነፍሰ ጡር እናቶች ጤና ተቋም ሳይደርሱ ህይወታቸው ያልፍ ነበር። የታመሙም ሰዎች ይሞቱ ነበር። ድልድዩ ሲሰራ ይህ ሁሉ ስለሚቀረፍላቸው በጣም ደስ ይላቸዋል፣ ይመርቁናልም። እስቲ አንዴ እግዚአብሔር ይባርክ በሉት። እግዚአብሔር ጨምሮ ጨማምሮ ይባርከው። አቶ ደረጀ ደበሎ ከዶክተር ከናን ጋር በመሆን በምስራቅ ወለጋ ዞን ጊዳያና ኮኖጂ ቀበሌ በድልድይ ግንባታ ስራ ላይ እንደተሳተፉ ገልጸዋል። ስለ በጎ ፈቃደኛ መሆኑም እንዲህ ይላሉ።
ዶክተር ከናን ኩመተከና ከለቲ አዳዳፊኒ ከንሳኒ ተጃጅላ ቱረኒ።
ዶክተር ከናን በተለያዩ አቅጣጫዎች ህዝቡን ሲያገለግሉ ነበር። በአራቱ ወለጋዎች እስከ ቄለም ወለጋ አንፊሎ፣ በምስራቅና ሆሮ ጉድሮ ወለጋ ንጹህ የመጠጥ ውሃን በማስገባት ሲሰሩ ነበር። ለመሻገር የሚያስቸግሩ ወንዞች ላይም ድልድዮችን ሰርተዋል። በአመት ከ10 በላይ ድልድዮች ነው የሚሰሩት። በገጠር ትምህርት ቤቶችም በሴትና ወንድ ተማሪዎች ብቻቸው የመጸዳጃ ቤት ሰርተዋል። ዶክተር ከናን ለህዝቡ ትልቅ አስተዋጽኦ አላቸው። በህብረተሰቡ ዘንድም ተቀባይነትና ተወዳጅነት አላቸው ብለዋል። ዶክተር ከናን አንበለም የወደፊት እቅዳቸውንም እንዲያብራርተዋል። ክልሉ ውስጥ ያልደረስንባቸው ቦታዎች ሁሉ ደርሰን መስራት እንፈልጋለን። ከድልድይና ውሃ ስራው በተጨማሪ የገጠር ትምህርት ቤቶች ላይ መስራት እንፈልጋለን። በገጠር ለሚኖሩ ዜጎችም መብራት በማዳረስ ተግባርም እንዲሁ ለመሳተፍ ከባለድርሻ አካላት ጋር እየተወያየን ነው ብለዋል ዶክተር ከናን። ከዚህ ቀደም ከገነቡት ውጪ በአሁኑ ጊዜ 10 የሚሆኑ ድልድዮችና የንጹህ ውሃ ፕሮጀክቶችን እየሰሩ መሆናቸውን ዶክተር ከናናን በለም ገልጸዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ከድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በናይል ሳት በየቀኑ ከምሽቱ ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና እንዲሁም ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦች ጋር በዚሁ ሰናበታለሁ። ነገ ቅዳሜ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። አድማጮች በእኛ በኩል ሰላም፣ ደህና ደሩ። Thank you.